ብሏል። አማ ሰገንታፋን አማራ ትትፉፍ
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ ዩሮፕ ሰኔ 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። የዩናይትድ ስቴትስ የምክር ቤት አባላት በኢትዮጵያ ይካሄዳል ያሉትን ግጭትና የሰብአዊ መብት ረገጣን የሚያወግዝ የውሳኔ ሀሳብ አቀረበው። መቀሌ የምትገኘው የአሜሪካ ድምፅ ዘጋቢ በከተማይቱ ስለታዘበችው አጠቃላይ ሁኔታ አስቃኘች። ጆ ባይደን እንደ የዩናይትድ ስቴትስ ፕሬዝደንት ያካሄዱት የመጀመሪያ የውጭ ጉዞ የሚሉትና ሌሎችም ቅንብሮች አሉን።
No other major power has so many friends and allies.
የትኛውም ሀያል ሀገር ዩናይትድ ስቴትስ በኔቶ ውስጥ ያላትን ያህል በርካታ ጓደኞችና አጋሮች የሉትም።
የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ዋና ጸሐፊ የንስ ስቶልተንበርግ ሰሞኑን ከተናገሩት የተቀነጨበ ነው። በአብይ ርዕስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳኝ ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
እናስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትናንት በስቲያ አውጥተዋል። የኮንግረስ አባላቱ በጋራ መግለጫቸው በሚሊዮኖች የተቆጠሩ ለረሃብ ተጋልጠዋል፣ ለተፈናቃይነት ተዳርገዋል ብለዋል። የኢትዮጵያ መንግስት በበኩሉ የዓለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ብሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ረቡዕ ወደ አውሮፓ ጉዞ ጀምረዋል። ፕሬዚደንቱ እንደ ዩናይትድ ስቴትስ ርዕሰ ብሔር የመጀመሪያቸው በሆነው በዚህ ጉዟቸው ከሌሎች የምዕራብ ሀገሮች መሪዎች ጋር ጉባኤ የሚያካሂዱ ሲሆን በሚቀጥለው ሳምንት ደግሞ ጄኔቫ ላይ ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ይነጋገራሉ። ባይደን ጉዟቸውን ከመጀመራቸው በፊት ለጋዜጠኞች በሰጡት ቃል የጉብኝታቸው ዓላማ አንድም ከአጋሮቻችን ጋር ያለንን ግንኙነት ለማጠናከር እንዲሁም ቻይናና ሩሲያ፣ አውሮፓና ዩናይትድ ስቴትስ የጠበቀ ትስስር እንዳላቸው እንዲያውቁት ለማድረግ ነው ብለዋል። ባይደን በአውሮፓ ቆይታቸው አስተዳደራቸው ጸረ ኮቪድ-19 ክትባት ለዓለም እንዲዳረስ ያለውን አዲስ እቅድ የሚያስተዋውቁ መሆኑንም ገልጸዋል። ፕሬዚደንት ባይደን ወደ ብሪታንያ ጉዟቸውን መጀመራቸውን አስመልክቶ ዋይት ሃውስ ባወጣው መግለጫ ፕሬዚደንቱ ጉዞ የዓለም ዲሞክራሲያዊ ሀገሮችን አንድ ላይ ሆነው የ20ኛው ክፍለ ዘመን ጉዞ አቅጣጫን እንዲተልሙ ለማስተባበር እሴቶቻችንን ለማስከበርና የዓለምን ከባድ ፈተናዎች ለመጋፈጥ አሜሪካ ያላትን ቁርጠኝነት አጉልቶ የሚያሳይ ይሆናል ብለዋል። ፕሬዚደንቱ ነገ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰንን ያነጋግራሉ። እዚያም ተነገ ወዲያ አርብ እስተ እሁድ ብሪታንያዋ የኢንዱስትሪ ከተማ ኮርንዎል በሚካሄደው የቡድን ሰባት አባል ሀገሮች የመሪዎች ጉባኤ ይካፈላሉ። እሁድ ፕሬዚደንት ባይደን እና ቀዳማዊት እመቤት ጂል ባይደን በዊንዘር ቤተ መንግስት ከንግስት ኤልዛቤት ጋር ይገናኙና ከዚያም የፊታችን ሰኞ የሰሜን አትላንቲክ ቃል ኪዳን ሀገሮች የመሪዎች ጉባኤ ላይ ለመገኘት ወደ ብረሰልስ ያቀናሉ። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ያክልበታል። ሌላ ዜና፣ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በሜክሲኮና በማዕከላዊ አሜሪካ ባደረጉት ጉብኝት ማሳረጊያ ላይ ሀገራቸው ወጥተው ወደ ዩናይትድ ስቴትስ የሚፈልሱ ስደተኞችን መነሻ ምክንያት ማስተካከሉ ላይ አጽንኦት ሊሰጠው ይገባል ሲሉ አሳሰቡ። ትናንት ማክሰኞ አመሻሹ ላይ ለጋዜጠኞች በሰጡት ቃል አብዛኞቹ ድንበር ላይ ያሉ ችግሮች በአጠቃላይ በሀገራቱ ውስጥ ያሉ ችግሮች ቅርንጫፍ መሆናቸው ላይ ግልጽ መሆን እፈልጋለሁ ብለዋል ካማላ ሃሪስ። ያይዘውም ብዙ ሰዎች ሀገራቸውን ለቀው መሄድ እንደማይሹ ለመናገር እወዳለሁ ብለዋል። አብዛኞቹ ሀገራቸውን ለቀው የሚወጡ ሰዎች በሁለት ምክንያቶች ሲሆን አንድም በድህነት ስጋት ለያም መሰረታዊ ፍላጎታቸውን ማሟላት ሳይችሉ ሲቀሩ ነው ብለዋል። እንደ ሃሪስ ቃል አቀባይ ከሆነ ምክትል ፕሬዚደንቷ ከሜክሲኮ መሪ ጋር በግል ባደረጉት ንግግር ዩናይትድ ስቴትስ በደቡባዊ ሜክሲኮ ለተመጣጣኝ መኖሪያ ቤቶች ብድር የሚሆን መዋለ ነዋይ ልታፈስ አቅዳለች። በተጨማሪም ዩናይትድ ስቴትስ በመጪዎቹ 3 ዓመታት 130 ሚሊዮን ዶላር ለሰራተኛና ለማህበራት ማሻሻያ ማቋቋሚያ ትረዳለች ተብሏል። ተመሳሳይ ጓቴማላ ሙስናን በመዋጋት ዙሪያ አጽንኦት ሰጥተው ተናግረዋል ምክትል ፕሬዚደንቷ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ይሆናል አሁንም እንሻገረው። ዓለም እጅግ ግዙፍ የበጎ አድራጎት ተቋማት መካከል አንዱ የሆነው ማስተርካርድ ፋውንዴሽን ለ50 ሚሊዮን አፍሪካውያን የሚበቃ የኮቪድ-19 ክትባት ለማሰባሰብና ለማቅረብ ለቀጣዮቹ 3 ዓመታት የ1.3 ቢሊዮን ዶላር ወጪ መመደቡን አስታወቀ። ድርጅቱ በአይነቱ የመጀመሪያ የሆነውን ይህንን መርሃ ግብር እንዲወጥን የተነሳሳው በአህጉረ አፍሪካ 3ኛ የወረርሽኝ ማዕበል ይከሰታል የሚል ስጋት ባንዣበበበት በዚህ ወቅት የተጓተተ ያለውን የኮቪድ-19 ክትባት መርሃ ግብር ለማጠናከር በማሰብ መሆኑን አመልክቷል። በዚህም መሰረት ማስተርካርድ ፋውንዴሽን ክትባቶቹን ከዩናይትድ ስቴትሱ የጆንሰን ኤንድ ጆንሰን ኩባንያ፣ አፍሪካ ህብረት ከኩባንያው ጋር 220 ሚሊዮን ክትባቶችን ለመግዛት ተደራድሮ ባገኘው የቅናሽ ዋጋ እንደሚገዛ ነው ያስታወቀው። ክትባቶቹ በመጪው ነሐሴ ወር ይደርሳሉ ብለዋል የበጎ አድራጎት ድርጅቱ ቃል አቀባይ። በሌላ ዜና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ከ120 ወደሚበልጡ የዓለም ሀገሮችና ግዛቶች ለሚጓዙ አሜሪካውያን የሀገሮቹን የኮቪድ-19 ወረርሽኝ ይዞታ መሰረት ያደረገ አዲስ የጉዞ ማሳሰቢያ አውጥቷል። የጤናን ጉዳይ መሰረት አድርጎ አዲስ የወጣው የጉዞ ማሳሰቢያው ሀገሮቹን በከባድ የወረርሽኝ ሁኔታ ውስጥ ያሉና ወረርሽኙ ቀጥሎባቸው ነገር ግን በቁጥጥር ስር ያዋሉ በሚል ረድፍ ለይቷቸዋል። በዚህም መሰረት ሲዲሲ የኮቪድ-19 ክትባት ሙሉ በሙሉ ለተከተቡ ወይም ተከትበው ላላጠናቀቁ ሰዎች የጉዞ መመሪያ ይሆናቸው ዘንድ የሀገሮቹን የወረርሽኙን ክብደት ይዞታ በአራት ደረጃዎች ከፋፍሎ አስቀምጧል። በዚህም መሰረት ለኮቪድ-19 የመጋለጥ ከባድ አደጋ ያላቸው ተብለው ደረጃ 4 ላይ ተቀምጠው የነበሩ 61 ሀገሮች ወደ ደረጃ 3 ዝቅ ተደርገዋል። ካናዳ፣ ፈረንሳይ፣ ጀርመን እንዲሁም የቫይረሱ ስርጭት እያሻቀበ ባለበት የበጋ ኦሎምፒክስን ልታስተናግድ የቆረጠችው ሲዲሲ የጉዞ ማሳሰቢያውን ከልሶ ማውጣቱን ተከትሎ የውጭ ጉዳይ ሚኒስቴር የራሱን የተሻሻለ የጉዞ ማሳሰቢያ አውጥቷል። 18 ሀገሮች ካናዳ፣ ጃፓን፣ ፈረንሳይና ግሪክን ጨምሮ እንዳትጓዙ በሚለው ረድፍ ተፈርጀው የነበሩ ሲሆን የጉዞ እቅዳችሁን እንደገና አስቡበት ወደሚለው ረድፍ ደረጃ 3 መሆኑ ነው አውርዷቸዋል። ይሁን እንጂ ስቴት ዲፓርትመንት የጉዞ ማሳሰቢያውን አስመልክቶ ለሚያደርጋቸው ውሳኔዎች ሽብርተኝነትን እና ወንጀልን የመሳሰሉ ጉዳዮችንም ስለሚመለከት ሻሻለው የጉዞ ማሳሰቢያው ሲዲሲ ካወጣው ጋር ሙሉ በሙሉ አንድ አይነት እንዳልሆነ አመልክቷል። ጃፓን እንደ አውሮፓውያን አቆጣጠር ሐምሌ 23 በሚከፈተው ኦሊምፒክስ ውድድር ላይ የውጭ ሀገር ታዳሚዎች እንዳይገኙ መከልከሏ የሚዘነጋ አይደለም። በዚህ እንዳለ በዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ሲጀምር ህንድ ውስጥ የተከሰተው ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ዝርያን ዩናይትድ ስቴትስ ውስጥ እንዳይዛመት ለመከላከል የክትባት ማዳረስ ጥረቱ መጠናከር አለበት ሲሉ አሳሰቡ። ቫይረሱ በአሁን ወቅት ብሪታንያ ውስጥ በብዛት እየተዛመተ ያለው መሆኑን 12 እስከ 20 ዓመት እድሜ ውስጥ ባሉት ላይ በብዛት እየታየ መሆኑንም ፋውቺ ተናግረዋል እና ዳይሬክተር አሳሰቡ። መጨረሻም አፍጋኒስታን ውስጥ ታጣቂዎች የተቀበሩ ፈንጂዎችን በማስወገድ ላይ የተሰማራ ዓለም አቀፍ የበጎ አድራጎት ድርጅት ቢሮ ላይ ጥቃት አድርሰው ቢያንስ 10 ሰው ገደሉ፣ ሌሎች ከ10 የሚበልጡ ደግሞ አቆሰሉ። ብሪታንያው ሄሎ ትረስት የተባለ ተቋም ማረፊያ ላይ ሌሊት ጥቃቱ የደረሰው የአፍጋኒስታን ኃይሎችና የታሊባን ታጣቂዎች ከባድ ውጊያ በሚያካሂዱባት ሰሜናዊዋ ባግላን ክፍለ ሀገር ውስጥ መሆኑን የታወቀው ክፍለ ሀገሩ ፖሊስ ቃል አቀባይ ለቪኦኤ ሲናገሩ የጥቃቱ ሰለባዎች በሙሉ ለፈንጂ አስወጋጁ ተቋም ተቀጥረው የሚሰሩ የአፍጋኒስታን ዜጎች መሆናቸውን ገልጸዋል። ታሊባን ቃል አቀባይ ጥቃቱን እኛ አላደረስንም፣ የተፈጸመበትን አካባቢ ታሊባን እየተቆጣጠረው አይደለም በማለት አስተባብለው ድርጊቱን እናወግዛለን ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችን ነው የምታዳምጡት። ዝግጅቶቻችን ድረገጻችን ላይ amharic.voanews.com፣ በፌስቡካችን ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ በተዘዋዋሪ ስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ፕሬዚደንት ጆ ባይደን ከሀገራቸው ውጪ የመጀመሪያ የሆነውን ጉዞ ወደ አውሮፓ አድርገዋል። በኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥና ከቻይናና ሩሲያ በሚነሱ ስጋቶች እየተፈተነ ያለው አስተዳደራቸው አትላንቲክ ተሻጋሪ ለሆኑ ግንኙነቶች ዋጋ እንደሚሰጥ አመላካች ሆኗል። የሲንዲ ሳይንስ ዘገባ ሀብታሙ ስዩም ያስደምጠናል።
ሰኞ ዕለት የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዋይት ሀውስን ጎብኝተዋል። በዚያ ባደረጉት ንግግር አውሮፓ ፕሬዚደንት ጆ ባይደንን እጇን ዘርግታ እንደምትቀበላቸው ተናግረዋል።
የትኛውም ሀያል አገር ዩናይትድ ስቴትስ በኔቶ ውስጥ ያላትን ያህል በርካታ ጓደኞችና አጋሮች የሉትም።
ዋይት ሀውስ እንዳለው ከራሽያና ቻይና የሚመጡ ስጋቶችና ፍትሐዊ ያልሆኑ ውድድሮች ለመመከት ባይደን በእንግሊዝና አውሮፓ ካሉ ዲሞክራቲክ አጋሮች ጋር መስራት ይፈልጋሉ። ጄክ ስሊቨን የብሔራዊ ደህንነት አማካሪ ናቸው።
በዩናይትድ ስቴትስ አውሮፓ ህብረት ጉባኤ ላይ ፕሬዚደንቱ እና የአውሮፓ ህብረት መሪዎች የሚያተኩሩት በንግድና ቴክኖሎጂ መስኮች በአንድ የሚሰልፉበትን አቀራረብ ነው። ይሄ ከሆነ የንግድና ቴክኖሎጂ ህጎችን በ21ኛው ክፍለ ዘመን የሚጽፉት ቻይና ወይንም ሌሎች አምባገነን አገሮች ማንም ሳይሆን ዲሞክራሲያዊ አገሮች ይሆናሉ።
የውጭ ፖሊሲ ሊቅ የሆኑት ብሪያን ካቶሊስ ግን ቻይናን በተመለከተ የአሜሪካ ፍላጎት ከአውሮፓ ሀገሮች ጋር ላይስማማ እንደሚችል ይጠቁማሉ።
የቻይናን እድገት፣ የኢኮኖሚ ግስጋሴውን፣ ቴክኖሎጂዎቿንና ማበርከት የምትችለውን በመመልከት አገራት ከዩናይትድ ስቴትስ ጋር የነበራቸውን ግንኙነት በነበረበት ማስቀጠል ቢፈልጉም ከቻይና ጋር ኢኮኖሚያዊ ቁርኝት መፍጠርም ግን ይፈልጋሉ። ስለሆነም ጀርመንን የመሰሉ አገራት ሁለቱን ተጻራሪ ፖሊሲ ያላቸውን አገራት ማስተናገድ ትቀጥላለች። አንዳንዴም ሙሉ በሙሉ ከዩናይትድ ስቴትስ ጋር አይን ለአይን አለመተያየትም ሊመጣ ይችላል።
entirely with the United States. ካቶሊስ እንደሚሉት ባይደን ራሽያና ቻይና የሌላቸው ዩናይትድ ስቴትስ እና አውሮፓ የሚጋሩትን እሴት አጉልተው ማሳየት ያስፈልጋቸዋል።
This is his first trip as US president. And I think going to
እንደ ዩናይትድ ስቴትስ ፕሬዝዳንት ያደረጉት የመጀመሪያ ጉዞ ነው። ወደ ሌላኛው የዓለም ዲሞክራሲ እንብርት በመራመድ ረገድ አውሮፓ ተቃሚ ግብአቶች ትሆናለች። ከአንድ በላይ አገራት የሚሳተፉባቸው ስብሰባዎች ያስፈልጋሉ። ይሁንና አንዳንዶቹን ቁልፍ የሁለትዮሽ ስብሰባዎች መመልከት ያስፈልጋል። እኔ ቁልፍ የምላቸው ስብሰባዎች ከእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና ከቱርኩ መሪ ኤርዶጋን ጋር የሚደረጉት ናቸው።
ባይደን አስቀድመው የሚያነጋግሩት የቡድን ሰባት ሀገራት ጉባኤ አዘጋጅ የሆነችውን የእንግሊዝን ጠቅላይ ሚኒስትር ቦሪስ ጆንሰንን ነው። ከዚያ ወደ ብራሰልስ ለአውሮፓ ህብረትና ለኔቶ ጉባኤዎች ያቀናሉ። በቀጣይ ሳምንታት በጄኔቫ ከሩሲያው መሪ ቭላዲሚር ፑቲን ጋር ይገናኛሉ። የሰብአዊ መብቶችን ረገጣ በተመለከተ በቻይናና ራሽያ ላይ ጫና ለማሳደር ባይደን ቃል ገብተዋል። ማርክ ሲማኮቭስኪ አትላንቲክ ምክር ቤት የተሰኘው የምሁራን ህብረት አባል ናቸው።
ፕሬዚደንት ባይደን እና አስተዳደራቸው አሜሪካ ወደ መድረኩ እንደተመለሰች ማሳየት ይፈልጋሉ። መልሰን በማንሰራራት የአየር ንብረት ለውጥ፣ የኮቪድ-19 ምላሽ፣ ከሩሲያ ጋር የተባለውን የኃይል ሽቅድድምን የመሰሉት ግዙፍ ተግዳሮቶችን በጋራ መመከት እንችላለን የሚለውን ማሳየት ይፈልጋሉ። ይህ አስተዳደር አጋሮች እንደሚያስፈልጉት ያወቀ ይመስለኛል።
ሲማኮቭስኪ እና ሌሎች ሊቃን እንደሚሉት ዩናይትድ ስቴትስ ወደ ሌላ የኮቪድ-19 ምዕራፍ እየገባች ትገኛለች። በዚህ ምዕራፍ ሕይወት አድን ክትባቶችን በማጋራት የተቀረው ዓለም ከገዳዩ ወረርሽኝ እንዲላቀቅ ወደ መርዳቱ ትኩረቷን አዙራለች።
ሀብታሙን እናመሰግናለን። አሁን የኬንያው ፕሬዚደንት የኢትዮጵያ ጉብኝት ይቀርባል። በኢትዮጵያ የአንድ ቀን ጉብኝት ያደረጉት የኬንያው ፕሬዝደንት ኡሁሩ ኬንያታ ከጠቅላይ ሚኒስትር አብይ አህመድ ጋር በልዩ ልዩ ጉዳዮች ላይ መነጋገራቸው ተገልጿል። በትግራይ ክልል ያለውን ሁኔታ በተመለከተ የተደረገ ውይይት ስለመኖሩ ግን ዛሬ በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በተሰጠ ጋዜጣዊ መግለጫ ላይ አልተገለጸም። እስክንድር ፍሬው ዝርዝሩን ይዟል።
የኬንያው ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ የገቡት በትናንትናው ዕለት ነው። ፕሬዝዳንት ኬንያታ ወዲያውኑ በኬንያው ሳፋሪኮም የሚመራ የተለያዩ ኩባንያዎች ጥምረት ግሎባል ፓርትነርሺፕ ፎር ኢትዮጵያ በኢትዮጵያ የቴሌኮም ዘርፍ ለመሰማራት ከሀገሪቱ ባለስልጣናት ጋር ባደረገው የስምምነት ስነ ስርዓት ላይ ተገኝተዋል። ፕሬዝዳንቱ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውንም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ በተካሄደ ጋዜጣዊ መግለጫ ላይ የተናገሩት ይህንኑ ነው።
Among other issues in which they engaged is regional issues of common concern and as well as strengthening partnership between Kenya and Ethiopia.
ከተነጋገሩባቸው ጉዳዮች መካከል በጋራ የሚያሳስቧቸው አካባቢያዊ ጉዳዮችና በኬንያና በኢትዮጵያ ያለውን አጋርነት ማጠናከር ይገኙበታል። አጋርነታቸውን ማጠናከር ከሚፈልጉባቸው ነገሮች አንዱ እንዳያችሁት ሁለቱም ካላቸው አጭር ጊዜ በመውሰድ መንግስት አካባቢያዊ እንዲሆን የሚፈልገው ያረንጓዴ አሻራ መርሃ ግብር አካል የሆነ የችግኝ ተከላ ማካሄዳቸው ነው። ስለዚህ መሪዎቹ የተነጋገሩባቸው በጋራ የሚያሳስቧቸው ብዙ ጉዳዮች አሉ ነው ያሉት። የጎረቤት ኬንያ ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ የገቡት ከትግራይ ክልል ግጭት ጋር የተያያዘው የኢትዮጵያና የአንዳንድ ምዕራባውያን መንግስታት ግንኙነት ወደ በለጠ ልዩነት ባመራበት ወቅት ነው። ዩናይትድ ስቴትስ ለምሳሌ በኢትዮጵያና በኤርትራ ባለስልጣናት ላይ የቪዛ ክልከላ እርምጃ ይፋ አድርጋለች። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አልተራመዱም ይላል ዩናይትድ ስቴትስ የቪዛ ክልከላውን ይፋ ያደረገችበት መግለጫ። ዩናይትድ ስቴትስ በትግራይ ክልል የተኩስ አቁም እንዲደረግ የኬንያን ሚና መጠየቋን የጠቀሱ አንድ ጋዜጠኛ ርዕሰ ጉዳዩ ከኡሁሩ ኬንያታና ከጠቅላይ ሚኒስትር አብይ አህመድ የውይይት አጀንዳዎች አንዱ ነበር ወይ በማለት ጠይቀዋል። ዝርዝር ውስጥ ያልገቡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተከታዩን መልሰዋል።
The House of People's Representatives, which is one of the organs that represents more than 100 million Ethiopians, has deemed the organization a terrorist organization. So this is a rule of law operation.
ቀደም ሲል እንዳመለከትኩት 120 ሚሊዮን ኢትዮጵያውያንን ከሚወክሉት ተቋማት አንዱ የሆነው የሕዝብ ተወካዮች ምክር ቤት ድርጅቱን ህዋትን ማለታቸው ነው በሽብርተኝነት ፈርጆታል። እና ይህ የወንጀለኛ ቡድኑን መሪዎች ለህግ ለማቅረብ አሁን በጣም አነስተኛ የሆነ ቦታ ላይ አተኩሮ የሚካሄድ የህግ ማስከበር ዘመቻ ነው። ስለዚህ የተኩስ አቁም የሚለው ሐሳብ እየተካሄደ ያለ ሰፊ ግጭት ያለ ያስመስላል። ያ እንዳልሆነ ግን ቀደም ሲል አመልክቻለሁ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽፈት ቤት በተሰጠው መግለጫ በትግራይ ክልል ሰብአዊ እርዳታንና የጤና አገልግሎትን ለማዳረስ እየተካሄዱ ያሉ ተግባራትም ተብራርተዋል። ከዚህ አንጻር ምግብና ምግብ ነክ ያልሆኑ አቅርቦቶች በመጀመሪያው ዙር ለ4.5 ሚሊዮን ተጠቃሚዎች፣ በሁለተኛው ዙር ደግሞ ለ5.2 ሚሊዮን ዜጎች መዳረሳቸው ተገልጿል። ዩናይትድ ስቴትስን ጨምሮ አንዳንድ አጋር መንግስታትና ተቋማት ግን በኢትዮጵያ መንግስት የሚገለጹትን እነዚህን ቁጥሮች አይቀበሉም። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ዋና አስተዳዳሪ ሳማንታ ፓወር ዛሬ ባወጡት ትዊት ለምሳሌ ማውገዝ መተባበርን ይጠይቃል፣ ትግራይ ውስጥ ያለው ሁከት እንዲያበቃና እርዳታ እጅግ ለሚያስፈልገው ህዝብ እንዲደርስ ለኢትዮጵያ መንግስት በአንድ ድምጽ ጥሪ ማስተላለፍ የመቻላችንን አስፈላጊነት ለማጉላት ከለጋሽ ሀገሮች ሚኒስትሮች ጋር አሁን ተወያይቻለሁ ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የዩናይትድ ስቴትስ የምክር ቤት አባላት የውሳኔ ሐሳብ። የዩናይትድ ስቴትስ ተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትላንት በስቲያ አውጥተዋል። ሚሊዮኖች ለረሃብ ተጋልጠዋል፣ ለመፈናቀል ተዳርገዋል ይላል የኮንግረስ አባላቱ የጋራ መግለጫ። የኢትዮጵያ መንግስት ግን የዓለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ይላል። መስፍን አራጌ ዝርዝሩን ይዟል።
የዩናይትድ ስቴትስ ኮንግረስ አባላት የሆኑት ግሪጎሪ ሚክስ፣ ማይክል ማካውል፣ ካረን ባስ እና ክሪስቶፈር ስሚዝ ከሁለት ቀናት በፊት በጋራ ባስተላለፉት አቋም በትግራይ ቀጥሏል ያሉትን ጦርነትና ውድመት፣ በመላ አገሪቱ እየተባባሰ መጥቷል ሲሉ የገለጹትን የሰብአዊ መብት ጥሰት በጽኑ አውግዘዋል። በትግራይ በተከሰተው ጦርነት የአካባቢው ነዋሪ ክፉኛ መጎዳቱን የጠቆመው መግለጫው ከአንድ ሚሊዮን የሚልቁ ሰዎች ተፈናቅለዋል፣ ከአምስት ሚሊዮን በላይ የሚሆኑትን ደግሞ ወደ ከፋ ረሃብ እያሸጋገራቸው ነው ብሏል። ኢትዮጵያ ውስጥ የተፈጠረውን ሁኔታ የሰፊውን የአፍሪካ ቀንድ ሰላምም እያናጋ ነው ይላል መግለጫው። ቀጥሏል ያሉን ግጭትም ተቀባይነት የሌለው ሲል ነበር የገለጸው። ለሰብአዊ ተራድኦ ሰራተኞች ደህንነቱ የተጠበቀና አጋጅነት የሌለበት ተደራሽነትን በማመቻቸት ለጉዳት ተጋላጭ ለሆኑ የህብረተሰብ ክፍሎች አስቸኳይ እርዳታ እንዲቀርብላቸው ተጠይቋል። የኮንግረስ አባላቱ ጦርነት ውስጥ የገቡት ወገኖች በፍጥነት ግጭት አቁመው በቅን መንፈስ የታጀበ ፖለቲካዊ ውይይት እንዲያደርጉም ጥሪ አስተላልፈዋል። የኢትዮጵያና የኤርትራ መንግስት ስታቱን ኤርትራ ሰራዊትን ከኢትዮጵያ ሙሉ በሙሉ ለማስወጣት የገቡትን ቃል በፍጥነት ተግባራዊ ማድረግ አለባቸው ሲል ጥሪ አስተላልፏል መግለጫው። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቢሮም ሆነ የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ የተፈጠረውን የሰብአዊ መብት ጥሰት እና ጉዳት የመመርመር ሙሉ ስልጣናቸው እውን እንዲሆንና ተደራሽነት እንዲያገኙም አሳስበዋል። በኢትዮጵያ ውስጥ ያለው ፖለቲካዊ ሁኔታና የጸጥታ ድባብ መጪው ሀገራዊ ምርጫ ነጻ፣ ፍትሐዊና ታማኝ ሆኖ ለመጠናቀቁ ጥያቄ ይጭርብኛል የሚለው የኮንግረሱ አባላት አቋም በምርጫው ግጭቶችና አለመረጋጋቶች እንዳይባባሱ፣ መገለል የደረሰባቸው ወገኖችም የበለጠ መብታቸው እንዳይገፋ ልዩ ትኩረት ሊሰጥ እንደሚገባም አመላክቷል። ሰባት ወራትን የተሻገረው ግጭት መቀጠል የለበትም የሚለው መግለጫው የሚሊዮኖች ሕይወት አደጋ ላይ ነውና አስቸኳይ የሰላም ስምምነት ያስፈልጋል ሲል መልእክቱን ይቋጫል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ሰሞኑን ለውጭ ሀገር መገናኛ ብዙሀን በሰጡት መግለጫ ስለ ትግራይ የሚነገረው ውጭ ሀገር የሚኖሩ ወንጀለኛ ሲሉ የጠሩት ቡድን ደጋፊዎች የተዛባ መረጃ በማስተላለፋቸውና ይህንኑ የተዛባ መረጃ ያለምንም ማጣራት ተአማኒ የሚባሉ ተቋማት ጭምር በመጋራትና በማጋራታቸው እንደሆነ ገልጸዋል። ከሰላማዊ ሰዎች ግድያና ወሲባዊ ጥቃት ጋር ተያይዘው የተፈጸሙ ወንጀሎችን የሚመረምር ቡድን መቋቋሙን ኃላፊው አስታውቀዋል። ከሰብአዊ ተራዶ አቅርቦት ጋር በተያያዙም ለእንቅስቃሴ አስቸጋሪ በሆኑ አካባቢዎች ወታደራዊ አጀብ በማድረግ እርዳታው ለተገቢው ሰው እንዲደርስ እየተደረገ ነው ሲሉ የገለጹት ኃላፊዋ፣ አንዳንድ አካላት ግን በሰብአዊ ድጋፍ ስም የጦር መሳሪያ ለማስገባት እንደሚሞክሩ ተጨባጭ ማስረጃ አለን ይላሉ። የሰብአዊ ድጋፉ ቀጥሎ ባለበት በአካባቢው ረሃብ ተከስቷል መባሉ ግን መሰረተ ቢስና ፖለቲካዊ ፍላጎት ያጠላበት ነው። እንደ ፕሬስ ክፍል ኃላፊዋ ከመጪው ሀገራዊ ምርጫ ጋር በተያያዘም ፌዴራል ፖሊስ፣ ጠቅላይ አቃቤ ሕግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስትርና የክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ሕጋዊ እንዲሆን እየተሰራ መሆኑን ገልጸዋል። ውጭ ጉዳይ ሚኒስትር በቅርቡ ባወጣው መግለጫ ከህወሓት ጋር የተጀመረው ጦርነት እንዲቆምና በጠረጴዛ ዙሪያ ድርድር እንዲካሄድ የሚደረገውን ተደጋጋሚ ጥሪ መንግስት እንደማይቀበለው ገልጾ ህወሓት የኢትዮጵያን ሉዓላዊነትና ሕገ መንግስቷን እየተዳፈረ ነው ማለቱ ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን እናመሰግናለን። አሁን ስለ መቀለ ሁኔታ ዘገባለን። የአሜሪካ ድምፅ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ አሁንም በመቀለ ከተማ ነው የምትገኘው። ዛሬ ጠዋትም ከአፍሪካ ቀንድ ዘጋቢ ኤደን ገረመው ጋር ተገናኝተው መቀለ ከተማ ውስጥ ስላለው የባንክ አገልግሎት፣ ስለ ኮቪድ-19 እንዲሁም በሆስፒታሎቹ ስለሚታየው የመሳሪያ እጥረት የታዘበችውን ገልጻላታለች። ቀጥሎ ይቀርባል።
የአሜሪካ ድምጿ ሄዘር መርዶክ ትግራይ ክልል መቀለ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችኝ ሲሆን በመቀለ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረጃጅም ሰልፎችን መታዘቧን ትገልጻለች።
The banking system here in Tigray was shut down at the beginning of the war last November.
በትግራይ ያለው የባንክ ስርዓት አገልግሎት ከጦርነቱ መጀመሪያ ህዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ኮስተርን ዩኒየን የሐዋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተጉላሉ ነው። ብዙዎችም ይሄ የጦርነቱ ውጤት ነው ብለው ያምናሉ።
ሄዘር መቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች።
ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ ብጥብጥና ስርቆት ያጋጠማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ።
ሄዘርን ሰኞ ዕለት ከአሜሪካ ድምጽ ጋር በነበረሽ ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖች ውስጥ ግን የምግብ ድጋፍ በበቂ ሁኔታ እያዳረሱ እንዳልሆነ ነግረሽናል። ይሄ ለምን የሆነ ይመስልሻል ስል ጠይቂያት የሚከተለውን መልሳለች።
ፍጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም።
በመቀሌ አይደር ሆስፒታልን ደጋግማ የቃኘች ሲሆን በአጠቃላይ የመድኃኒት የባለሙያና የኦክስጅን እጥረት መኖሩንም ገልጻልኛለች።
በተጨማሪም የተቸገሩት ነገር አለ፣ ኢንተርኔት። በአይደርና በክልሉ ባሉ ደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመተካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል።
ሄዘር በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀሌ ትምህርት ቤቶች ይከፈታሉ ተብሏል። ይሁን እንጂ አብዛኞቹ ትምህርት ቤቶች ውስጥ ደግሞ ተፈናቃዮች እየኖሩ ነው ያሉት እና በዚህ ላይ ምን ያስተዋልሹ ነገር አለ ስል ጠይቂያታለሁ።
ትምህርት ቤቶችን የመክፈት እቅድ እንዳለ አውቃለሁ። እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምህርት ቤቶቹ ከአቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ 200,000 ሰዎች አሉ።
ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምሮ ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምፅ ወይም ለአህዱ ራዲዮና ቴሌቪዥን በድምፅ፣ በጽሁፍ፣ በቪዲዮ፣ በስልክ፣ በዋትሳፕ እንዲሁም በፌስቡክ አድራሻዎቻችንና ገጾቻችን ዘገባችን እስከ ፊታችን ቅዳሜ ሰኔ 5 2013 ዓመተ ምህረት ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን voanews.com ወይንም ደግሞ ahaduradio.com ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን
የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ዲሞክራሲ በተግባር ይቀርባል። በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሰሞኑን ተመርቋል። የመጽሐፉ ጸሐፊ ዶክተር ሚካኤል ሚዴጋ በፌደራል ከተሞች ላይ ለበርካታ ዓመታት ጥናት አካሂዶ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የገለጹት የኢዘማ ፓርቲ አመራር አባል አቶ ዮሐንስ መኮንን አዲስ አበባ የማንም ሳትሆን ራስዋን ችላ መተዳደር አለባት ብለዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ሚልኬሳ ሚደጋ ገልጸዋል። በፌደራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሀሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅትና በጥናታዊ ጽሑፎቻቸውም የከተሞቹን የፖለቲካ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ ዓመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ሚልኬሳ ሚደጋ የመጽሐፉን ይዘት እንዲህ ተንትነዋል።
ታይትሉ ጋቨርኒንግ ኮንቴስትድ ሲቲስ ኢን ኢትዮጵያ ገቨርኒንግ ኮንቴስትድ ሲቲስ ኢን ፌዴሬሽንስ ብሎ የኢትዮጵያን ኮንቴክስት ወስዶ የሁለቱን ከተሞችን አዲስ አበባና ድሬዳዋን የሚዳስስ ነው። ኮንቴንቱ አብዛኛው አንደኛ የከተማ ፖለቲካን ይመለከታል። ሁለተኛ ግጭቶችን ይመለከታል። በተለይ በአዲስ አበባ ላይ ተከሰቱ የቆዩ ግጭቶች ነበሩ፣ እስከ ማስተር ፕላኑ ድረስ ማለት ነው። ድሬዳዋ ላይም የይገባኛል ግጭቶች ነበሩ፣ በተለይ ከደርግ ውድቀት በኋላ በሽግግሩ ጊዜ ከኦሮሚያና ከሶማሌ ክልል የይገባኛል ጥያቄና በግጭቶች እንዲሁም ጦርነት የሚመስሉን ተካሂዷል። ስለዚህ ሁለቱ ከተሞች ላይ ነበሩና ያልተፈቱ የግጭቶች ጉዳዮችን ያነሳል። ሶስተኛና ዋነኛው የመጽሐፉ አንኳር ነጥቦች የዳይቨርሲቲ ጉዳይ፣ በተለይ የቋንቋ፣ የባህል፣ የማንነት ልዩነቶች አሉ። ሁለቱም ከተሞች ውስጥ ብሔር ብሔረሰቦች እና ህዝቦች አሉ። እነኚህ ሁለቱ ከተሞች ላይ እንዴት ነው የተዳደሩ የቆዩበት መንገድ ምን ይመስላል የሚል ጥያቄዎችን ይዳስሳል።
ዶክተር ሚልኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ህገ መንግስት ስቃኝም ምን እንደሚመስል ያብራራሉ።
በፌዴራላዊ ህገ መንግስት መሰረት የኢትዮጵያ ግዛት የሚባለው የዘጠኙ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ 2 ላይ። በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ 9 ነበሩ፣ አሁን ከሲዳማ ክልል ጋር 10 ናቸው። ከዚህ ከአስሩም ግዛቶች ውጭ ያሉ የኢትዮጵያ ግዛት የለም እንደ ሀገር። ስለዚህ አዲስ አበባ 83 ወዲህ ወደ ኦሮሚያ ስለሚሰፋ ከኦሮሚያ ብዙ ነገር ስለሚታገኝ የአርሶ አደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብለው በተለይ በማህበራዊ አገልግሎት ላይ የጋራ መስተዳደርን በተመለከተ ላይ ተፈጥሯዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩ ጥቅም አለው የሚል መንግስታዊ የሆነ መብት ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው። ግን እስካሁን ምንም ህግ አልወጣም።
የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነ ዶክተር ምልኬሳ ይናገራሉ።
አንደኛ ድሬዳዋ ህገ መንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ድሬዳዋ የትኛውም ክልል ውስጥ አይደለችም። ስለዚህ የድሬዳዋ መሬት የኢትዮጵያ ትሁን በህገ መንግስት አይታወቅም። ወይ ራሷን የቻለ በህገ መንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ጊዜው ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ዝግጅቶቹ እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶችም ነበሩ። ከዛ በኋላ ምርጫ እንዳታካሄድ ተደረገ። ከዛ ቀን ጀምረው የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ።
ለመሆኑ ለአመታት ለተከታተሏቸውና ላጠናዋቸው ችግሮች ዶክተር ምልኬሳ ሚደጋ መፍትሄ የሚሉት ምን ይሆን?
አሁን ኦሮሞ ለምሳሌ ባይተዋር መሆንልበትም አዲስ አበባ ውስጥ ወይ አዲስ አበባ ከተማ አስተዳደር ሳ ቋንቋ ሁለት ቋንቋ ቢሆን አማርኛና አፋን ኦሮሞ ቢሆን የበለጠ ህዝብን አንድ ያደርጋል እንጂ ኦሮሞ ብቻ ጠቀም የሚያደርግ አግላይ ነገር አይደለም። አሁን ያለው ነው አግላይ የሆነው። ለምን እኔ አማርኛ ካልቻልኩኝ አዲስ አበባ አልገባም ማለት ነው። ስራ መፈለግ አልችልም። ትምህርት ቤት አልገባም። ቋንቋ ቀላል አይደለም። የብዙ ነገር መሰረት ነው። በኃይልን የሚሸከም ነገር ነው። ስለዚህ ዋናው ልባት ነው ብዬ እኔ በበኩሌ የሚያስበው ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ ያሉ ከተሞች ቢናንስ አይቻለው። በተለይ አዲስ አበባን ባይሊንጓል ማድረግ ፍቱ መድኃኒቱ ነው ብዬ አስባለሁ።
በሌላ በኩል የአዲስ አበባና የድሬዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የሚሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት፣ ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምጽ ተናግረዋል።
አዲስ አበባ የት ነች ብትይ፣ አዲስ አበባ ኢትዮጵያ ውስጥ ነች ባጭሩ፣ እንጂ አሁን ባለው አከላለል ከሆነ በኦሮሚያ መካከል ትገኛለች። እሱን ግን ህገ መንግስቱም ቢሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ተከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ። አዲስ አበባ ያዘጋጀችው የራሷ ቻርተር አለ። ቻርተሩም የሚለው በራሷ በምታቋቁም ምክር ቤት ትተዳደራለች ነው የሚለው። ስለዚህ የምትገኘው ኦሮሚያ ውስጥ ነው። አሁን ባለው አከላለል ጂኦግራፊ ከሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም። አዲስ አበባን በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋር አብራ ማደግ እንዳለበት እናምናለን። እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይንም በማፈናቀል በእነሱ ኤክስፔንስ በእነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም።
አዲስ አበባ መተዳደር ያለባት ራሷን ችላ ነው የሚሉት አቶ ዮሐንስ፣ ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሀሳብ እንደሚደግፉ ገልጿል።
ኛ የአዲስ አበባ ውስጥ አንድ ቋንቋ ተጨማሪ ወይንም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ይመረጥ አንቃወም። እንደውም የምንደግፈው ሀሳብ ነው ማለት ነው።
ይህ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን እናመሰግናለን። አሁን አሜሪካና ህዝቧ። ዩናይትድ ስቴትስ ውስጥ በድህረ ኮቪድ-19 ወረርሽኝ የቤቶች ንግድ ገበያ እየደረ ነው። የቤት ዋጋ መጨመር ምክንያት የተለያዩ የዘርፉ አዋቂዎችና ባለሙያዎች አስተያየት የያዘ ዘገባ የአሜሪካ ድምፅ ዘጋቢ ሌሲያ ባክሌት ያጠናቅራለች። ቆንጅታዬ ለዛሬ አሜሪካና ህዝቧ ፕሮግራም አሰናድተዋለች። የዩናይትድ ስቴትስ የቤት አጋዦችና አሻሻጮች ብሔራዊ ማህበር እንዳስታወቀው ከሆነ ባለፈው የአውሮፓውያን 2020 ዓመተ ምህረት የሚገዛ ቤት ፈላጊው ብዛት ከ2006 ዓመተ ምህረት ወዲህ ባልታየ መልኩ ጨምሯል።
ዘርፉ አዋቆች እንደሚሉት ገበያው ለቀጣዮቹ 6 ወራትም እንዲሁ እንደደራ ነው የሚከርመው። አሊሲያ መክሪያና ባለቤታቸው ልጃቸው ሁለተኛ ደረጃ ትምህርቷን ስትጨርስ ቤታቸውን ሸጠው ከዋሽንግተን አካባቢ ወጣ ብለው ሊኖሩ እቅድ ይዘው ቆዩ። ታዲያ ባለፈው ዓመት ኮቪድ-19 ወረርሽኝ ገብቶ አገሩን ዝግትግት ሲያደርገው ትንሽ እንደከራረሙ በድንገት የሚፈልጉትን አይነት ቤት ማግኘታቸውን ይገልጻሉ።
This house had been on the market for a month or more when we found it and we really didn't have any competition.
ይህን ቤት እኛ ስናገኘው ገበያ ላይ ከወጣ አንድ ወር ያክል ቆይቶ ነበር። ስለዚህ እኛ እንግዛው ስንል ሌላ አንድም የዋጋ ተጫራች አላጋጠመንም። እንደሚመስለኝ በዚያ ወቅት ሰው ቤት ፍለጋ ላይ መሰማራቱን ፈርቶት ነበር።
እና አሊሺያ ማክሪያም የራሳቸውን ቤት አምና ሚያዚያ ወር ላይ ገበያ ላይ ሲያወጡት ገዢ እስከሚመጣ ወራት ሊወስድ እንደሚችል ነበር የተጠበቁት።
We accepted an offer on the house after it was on the market for like 3 days.
ቤቱን ገበያ ላይ ባወጣነው በ3 ቀኑ ገዢ መጣ። እኛ ከጠየቅነው በላይ ዋጋ ልስጥ አለ። ለማመን አልቻልንም። ለምን ቤቱን ለመሸጥ የምንችል አልመሰለንም ነበራ? ለዚያ ነው ከጠየቅነው በላይ ዋጋ ስናገኝ የተገረምነው።
የቤት ንግድ ዘርፍ አዋቂዎች እነ አሊሺያ ቤታቸውን ሸጠው ሌላ ለመግዛት ከዚህ የተሻለ ጊዜ አያገኙም ነበር፣ ጥሩ ጊዜ መረጡ ይላሉ። ባለፈው ዓመት ሚያዚያ ወር ጀመረ የቤት ገበያው በጣም ተሟሙቋል። የብድር ወለድ መጠኑ እጅግ መቀነሱ አንዱ ምክንያት እንደሆነ የቤት አሻሻጮች ማህበር ይናገራል። ሎረንስ ዩን የማህበሩ ተጠሪ ናቸው። እንዲሲሉ ያስረዳሉ።
So they took the advantage of the low rates and home sales increased 20% above the pre-pandemic levels.
ሰው ከምን ጊዜውም ዝቅተኛ በሆነው የብድር ወለድ መጠን መጠቀም ይፈልጋል። እናም ከኮቪድ-19 በፊት ከነበረው የቤት ሽያጭ በ20 ከመቶ ያደገው በዚህ ምክንያት ነው።
በዩናይትድ ስቴትስ የህዝብ ቁጥር ቢሮ ሴንሰስ ቢሮ መሰረት አሜሪካ ውስጥ የሚበዛውን የህዝብ ቁጥር የሚይዙት ሚሊኒያልስ የሚሏቸው በ25 እና በ40 ዓመት ዕድሜ ክልል ውስጥ ያሉት ሲሆኑ ከጠቅላላው የህዝብ ብዛት 22 ከመቶውን ገደማ ይይዛሉ ነው የሚባለው። አሁን ወቅትም እነዚህ ሚሊኒያሎች በንቃት ቤት ግዢው ላይ እየተሰማሩ እንደሆነ ይነገራል። አማንዳ ፔንድልተን ዚሎ የሚባለው የቤቶች ንግድ ኩባንያ ቃል አቀባይ ናቸው። እንዲህ ሲሉ ያስረዳሉ።
Millennials are the largest generational group in the country and they're aging into their home buying years. So they're hitting their mid-30s, they want to settle down, they want to buy a home.
እድሜያቸው በ25 እና በ40 ዓመት መሃል የሚሆኑት ሚሊኒያልስ የሚባሉት ትልቁን የህዝብ ቁጥር ይዛሉ። የራሳቸውን ቤት መግዛት የሚያስቡበት የእድሜ ክልል እየተጠጉ ናቸው። 30 ዓመታቸውን እያጋመሱ ያሉት ጎጆ መውጣት፣ የራሳቸው ቤት ባለቤት መሆን ይፈልጋሉ።
የሚገዛ ቤት ፈላጊው ቁጥር በፍጥነት በእጅጉ ያደገውም በዚያ ምክንያት ነው። ብዙ ሰው ከሚመለከታቸው የቤት ግዢና ሽያጭ ድረገጾች አንዱ የሆነው ዚሎ የድረገጹ ጉብኝት ቁጥር በ1.5 ቢሊዮን እንደጨመረ ይናገራል። ለዚያ ሁሉ ሰው በቂ ቤት ገበያ ላይ ደግሞ የለም። እንደገና የቤት አሻሻጭና አጋዦች ብሔራዊ ማህበሩ ተጠሪ ሎረንስ ዩን ያስረዳሉ።
In my estimation for the country as a whole, we are short by 6 million housing units.
በኔ ግምት በአገር አቀፍ ደረጃ ከመኖሪያ ቤት ፈላጊው ብዛት ጋር ሲነጻጸር የ6 ሚሊዮን ቤት እጥረት ያለ ይመስለኛል።
የመኖሪያ ቤት ግንባታ ኩባንያዎች ብሔራዊ ማህበሩም የቤት እጥረት መኖሩን ያምናል። ነገር ግን እነሱ የሚያስቀምጡት የቤት እጥረት አሃዝ ቀደም ያሉት የቤት ሽያጭ ባለሙያዎች ማህበሩ ከተጠቀሰው ቁጥር በ2/3 ያንሳል። ደግሞም ይላሉ ይሄ የቤት እጥረት ነገር ኮቪድ-19 አግልቶ አወጣው እንጂ ከበርካታ ዓመታት በፊት ጀምሮም የነበረ ነው። ዳኑስካ ናናያካራ የብሔራዊው የቤት ግንባታ ባለሙያ ድርጅቶች ማህበር ተጠሪ እንዲህ ሲሉ ያስረዳሉ።
The Great Recession was just absolutely devastating for the housing industry and many just left the labor force.
ግዙፉ የኢኮኖሚ ድቀት የመኖሪያ ቤት ኢንዱስትሪውን ክፉኛ መጥቷል። እናም ብዙዎች በቤት ግንባታ ስራ ላይ የነበሩት ሰራተኞች ያን የስራ ዘርፍ ጥለው ወጥተዋል። በዚህ ምክንያት እስካሁን የሰለጠነ ሰራተኛ ኃይል እጥረት ላይ ነን። በዚያ ላይ ደግሞ እንግዲህ ወጣቶቹ በግንባታ ሙያ የመሰማራት ፍላጎት የላቸውም።
የቤት ፈላጊው ብዛትና ገበያ ላይ ያለው ቤት እጥረት ተደማምሮ የቤት ዋጋውን እንዳስወደደው የዚሎ ግሩፕ ኩባንያ ተጠሪዋ አማንዳ ፔንድልተን ያስረዳሉ።
Home values in the US have climbed 10% over the past year and homes are selling in a median of 14 days.
United States ውስጥ የቤት ዋጋ ባለፈው አመት ውስጥ በ10% ጨምሯል። አንድ ቤት ገበያ ላይ ሲወጣ በአማካዩ በሁለት ሳምንት ጊዜ ውስጥ ይሸጣል። ባለፈው አመት ከነበረው ሁኔታ ጋር ሲነጻጸር ያኔ ይሸጥ ከነበረበት በ20 ቀን ፈጥኖ ገዢ ያገኛል ማለት ነው።
ሆኖ የመኖሪያ ቤት ገበያው እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት እንደሆነው ሚንኮታኮትበት ጊዜ የመምጣት እድሉ እጅግ የመነመነ እንደሆነ ነው የዘርፉ አዋቂዎች የሚናገሩት። ለዚህም አንዱ ምክንያት ይላሉ የቤት መግዣ ብድር ለማግኘት መሟላት ያለበት ጠበቅ ያለ በመምጣቱ ነው። ኤን ጆንሰን የቤቶች ጉዳይ ኢኮኖሚስት ናቸው። እንዲህ ሲሉ ያስረዳሉ።
Interest rates move up. You'll start to see prices flatten out. And interest rates should be moving up sometimes in the next 6 months to a year.
የወለድ መጠኑ ሲጨምር የቤት ዋጋው እየተረጋጋ መሄድ ይጀምራል። የወለድ መጠኑ ደግሞ በሚቀጥለው የስድስት ወር ወይም የአንድ ዓመት ጊዜ ውስጥ መጨመሩ አይቀርም።
የቤት ሽያጭ ባለሙያዎች ማህበሩም በቀጣዩ ዓመት የቤት ገበያው ይረጋጋል የታወቀ ነው፣ ነገር ግን ዋጋው ይቀንሳል ብለን አንገምትም ነው የሚለው።
አሁን ምርጫ ነክ ዝግጅት ይቀርባል። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የአካል ጉዳተኛ ኢትዮጵያውያን ጉዳይ እንዴት አድርገው እንደሚያስተናግዱት የሚመረምር ክርክር ከሰሞኑ ተደርጓል። ክርክሩን የመሩት በአካል ጉዳተኞች ላይ የሕግ አማካሪ የሆኑት አቶ ዳኛቸው በጋለ ናቸው። ከአቶ ዳኛቸው ጋር ዘለግ ያለ ቆይታ ያደረገው ሀብታሙ ስዩም ሲሆን ክርክሩ እንዴት እንደተዘጋጀና ፋይዳው ምን እንደሆነ ጥያቄ አቅርቦላቸዋል። ተያያዥ ሐሳቦችም የተነሱበት ቃለ ምልልስ ይደመጣል።
እሺ፣ በጣም አመሰግናለሁ። እንግዲህ ካሁን በፊት በነበሩት 5 ምርጫዎች ላይ የአካል ጉዳተኞች ጉዳይ እንደ አንድ አንኳር ኢሹ ተነስቶ ክርክር ሲደረግበት አይታይም ነበር። አካል ጉዳት ከሁላችንም ጋር ያለ የትኛውም የፖለቲካ ፓርቲ አጀንዳ ሊሆን የሚገባው ነገር ግን የሚረሳ ጉዳይ ነው። አብሮን እያለ የምንረሳው ጉዳይ ነው እና በዚህኛው ዓመት ምርጫ ላይ ግን በተለያየ ዘርፍ ያሉ የተለያዩ ማህበረሰብን የሚወክሉ አካላት ከምርጫ ቦርድ ጋር በመተባበር የምርጫ ክርክር መድረክ ለማዘጋጀት ጥረት አድርገዋል። ከነዚህ መካከል አንዱ የኢትዮጵያ አካል ጉዳተኞችና ልማት ማዕከል ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዲቨሎፕመንት ኢሲዲዲ የሚባል ሀገር በቀል የሆነ ትልቅ ተቋም ነው። ያ ተቋም በምርጫ ቦርድ ከተመረጡት መካከል የምርጫ ክርክር እንዲያዘጋጁ የፖለቲካ ፓርቲዎች ክርክር እንዲያዘጋጁ ከተመረጡት መካከል አንዱ ነበር። ስለዚህ በዛ ድርጅት አማካኝነት የተዘጋጀ መድረክ ነው በዚህ ሳምንት ያደረግነው። ለፓርቲዎቹ ለተለያዩ ፓርቲዎች ግብዣ ቀርቧል። ከዛ ውስጥ ባላቸው የእጩ ብዛትና ውክልና ብዛት የተመረጡ 4 ፓርቲዎች እንዲሁም ሰዓቱም ውስን ሰዓት ስለሆነ ለክርክር የሚፈቀደው ጊዜም ውስን ሰዓት ስለሆነ ያንንም ባገናዘበ መንገድ 4 ፓርቲዎች ተጋብዘው ይህን ክርክር ለማድረግ ፈቃደኛ ሆነው ኢትዮጵያን አካል ጉዳተኛ ዜጎችን በፖሊሲዎቻቸው እና በፕሮግራሞቻቸው ላይ በማኒፌስቶቻቸው ወይም ቃል ኪዳን ሰነዶቻቸው ውስጥ በምን መንገድ እንዳካተቱ የአካል ጉዳተኞችን ጉዳይ መጠየቅ አለባቸው በሚል ያዘጋጀነውን ጥያቄዎች ሊመልሱልን ተገኝተው ክርክሩን አካሂደናል። በስኬት አካሂደናል። የመጀመሪያው ነው አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ክርክር መድረክ የመጀመሪያው ነው። ከዚህ በፊት የመወያያ መድረኮች ተዘጋጅተዋል። ከዚህ ከዘንድሮ ምርጫም ጋር በተያያዘ መወያያ መድረኮች ላይ የአካል ጉዳተኞች ጉዳይ ተነስቷል። ነገር ግን በክርክር ደረጃ ሲዘጋጅ በዚህ ሳምንት ያደረግነው ፕሮግራም የመጀመሪያው ነበር። ስለዚህ አንድ ራሱን የቻለ አበይት ክንውን ነበር ማለት ይቻላል ለእኛ ለአካል ጉዳተኞች። እኔም አካል ጉዳተኛ ነኝ በነገራችን ላይ፣ ቅድም ሳስተዋውቅ አልጠቀስኩም። የእንቅስቃሴ ውስንነት አለብኝ በፖሊዮ ምክንያት። ስለዚህ በእኛ ጉዳይ ላይ ጊዜ አይነት ክርክር ሲደረግ ማየታችን የምርጫ ውጤት ምንም ይሁን ምን ትልቅ አንኳር ነገር ነው፣ አበይት ክንውን ነው ብለን ነው የምናስበው። በኋላ የሚካሄዱ ምርጫዎች እንግዲህ የአካል ጉዳተኞችን ጉዳይ ወደ ጎን ሊያደርጉት እንደማይችሉ ተስፋ እናደርጋለን። ቢያንስ እንደ ቤንችማርክ የሚያገለግል ነገር ፈጽመናል ብለን ተስፋ እናደርጋለን። አብታሙ፣
የክርክሩ መንፈስ ምን ይመስል ነበር? በሚሊዮኖች ለሚቆጠሩ አካል ጉዳተኛ ኢትዮጵያን ምን አይነት የሚበጁ ሀሳቦች ተደመጡበት?
አዎ፣ የመጀመሪያው ነገር ቅድም እንዳልኩት መወያያ መሆኑ ነው። የፖለቲካ ፓርቲዎች አንድ አጀንዳ መሆኑ የአካል ጉዳተኞች ጉዳይ በራሱ አንድ አቺቭመንት ነው። ከዛ በተረፈ ግን ምን ተወያዩ የሚለው ደግሞ ትልቁ ጥያቄ ነው። ከውይይት ባለፈ ምንድን ነው የተነሳው ሀሳብ፣ የክርክር ነጥቦች ምን ይመስላሉ የሚለውን ነገር ማንሳቱም አግባብ ነው። በዚህ ረገድ በተለይ አካል ጉዳተኞችን የፖለቲካዊ ውክልና በሚመለከት በጎረቤት ሀገሮቻችን እዚሁ በአቅራቢያችን ካሉ በነ ዩጋንዳ፣ በነ ኬንያ፣ በነ ሩዋንዳ በመሳሰሉት በፓርላማዎቻቸው ውስጥ አካል ጉዳተኞች ውክልና እንዲኖራቸው በህግ ያስቀመጧቸው ድንጋጌዎች አሉ። ህገ መንግስቶቻቸው ውስጥ ሳይቀሩ የአካል ጉዳተኞች ጉዳይ በግልጽ ተቀምጧል እና ከዚህ አንጻር በኢትዮጵያ ውስንነት ይታያል። ተመራጭ ለምርጫ የሚወዳደሩ ፓርቲዎች ተመራጭ ሆነው ስልጣን ቢይዙ በዚህ ረገድ ሊያደርጉ የሚያስቡትን ነገር ጠይቀናቸዋል። አብዛኛው ሁሉም ፓርቲ ማለት ይቻላል እምነቱ አላቸው የአካል ጉዳተኞች ጉዳይ በፓርላማ ደረጃ ውክልና እንዲኖረው መደረግ አለበት በሚለው ላይ እምነቱ አላቸው። እንግዲህ ተግባራዊነቱ ላይ ወደፊት የሚታይ ይሆናል። ከዛ በተረፈ ደግሞ ህግጋትና ፖሊሲዎችን የሚመለከት ነው። የተለያዩ ህጎች በእርግጥ አሁንም በሀገራችን አሉ፣ በቂ አይደሉም። ነገር ግን ለምሳሌ በስራ ስምሪት ላይ የስራ ስምሪት አዋጅ 568 የምንለው አለ። አካል ጉዳተኞች ላይ ብቻ አተኩሮ የወጣ አዋጅ ነው። ህገ መንግስታችንም ላይ እንደ ሌሎቹ ሀገራት ቅድም እንደገለጽኩት በጉልህ ባይሆንም እንደ ኢኮኖሚያዊና ማህበራዊ መብቶች በሚለው ውስጥ አንቀጽ 41 ውስጥ ንዑስ አንቀጽ 5 ላይ የሀገሪቷ አቅም በፈቀደ መጠን አካል ጉዳተኞችን ለማካተት በፕሮግራማችን ውስጥ ለማካተት ለመድረስ አስፈላጊውን ድጋፍ ለማድረግ ጥረት ይደረጋል የሚል አለ። በቂ አይደለም ይሄ እና በተለያዩ ህግጋቶች ላይ ተበታትነው የሚገኙ አካል ጉዳተኞችን የሚመለከቱ ድንጋጌዎች አሉ። ነገር ግን አንድ ወጥ ህግ ቢኖር፣ ኮምፕሪሄንሲቭ የሆነ ህግ ቢኖር ወይንም ዲሴቢሊቲ አክት እንለዋለን እኛ፣ እንደዛ አይነት ቢኖር አንደኛ ለትግበራም አመቺ ነው። የተበታተኑትን ህጎች በአንድ ማዕቀፍ ውስጥ አምጥቶ ለማስተናገድ አመቺ ይሆናል። ይህንንም አንስተንላቸዋል። ከዛ ጋር በተያያዘ በተለይ አሁን በስልጣን ላይ ያለው ፓርቲ የዲሴቢሊቲ አክት የሚባለውን ህግ እየሰሩበት እንደሆነ ነግረውናል። በተግባር እየሰሩበት እንደሆነ እና በቅርቡ እንደሚጸድቅ ነግረውናል። ሌሎቹም ፓርቲዎች ከዚህ አንጻር ሀሳቡ እንዳላቸው በማኒፌስቶቸው ውስጥ በፕሮግራማቸው ውስጥ ካካተቷቸው ሀሳቦች አንዱ እንደሆነ ተናግረዋል። ከዚያ በመቀጠል እንግዲህ ዋነኞቹ ጉዳዮች የትምህርት፣ የጤና፣ የተደራሽነት ብዙ አገልግሎቶቻችን፣ ህንፃዎቻችን ለምሳሌ የግልም የመንግስትም አገልግሎት የሚሰጡ ህንፃዎቻችን ለአካል ጉዳተኞች ተደራሽ አይደሉም። ሌላው ቢቀር አንኳር አንኳር ጉዳዮች በሚዘገቡባቸው ሚዲያዎቻችን ራሱ ለምሳሌ መስማት ለተሳናቸው ዜጎች የሳይን ላንጉጅ የምልክት ቋንቋ ትርጓሜ አይሰጥም። በአብዛኛው አሁን አብዛኞቹ የምርጫ ክርክሮች ያለ ምልክት ቋንቋ አስተርጓሚ ነው የሚካሄዱት። ይህ ማለት መስማት የተሳናቸው ወገኖች የመምረጥ መብት የላቸውም ማለት ነው ወይ የሚል ጥያቄ ያስነሳል። ዲስኢንፍራንቻይዝ ያደርጋቸዋል። ያላቸውን መብት የመምረጥና የመመረጥ መብት አንዱ ትልቁ የዜግነት መብት ነው፣ ትልቁ የዜግነት መብት ነው። ያንን የዜግነት መብታቸውን ይነፍጋቸዋል። ምክንያቱም የትኛው ፓርቲ ምን አይነት ፕሮግራም እንዳለው እንዳያውቁ የምልክት ቋንቋ አስተርጓሚ እየተመደበ አይደለም በየክርክሩ ላይ። አሁን ራሱ የሚገርም ነገር በዚህ በአሁን ባዘጋጀነው ክርክር ላይ በሚዲያ እንዲተላለፍ ያው ሁሉ ነገር ዝግጅት ተጠናቋል። ነገር ግን አንዱ ባስቸኳይ እንዳናስተላልፍ ጊዜ እየወሰደብን ያለው የሚያስተላልፈው የሚዲያ ተቋም የምልክት ቋንቋ አስተርጓሚ አዘጋጅቶ ስላልነበረ ያ ደግሞ የግድ ቢያንስ አካል ጉዳተኞችን በሚመለከት የሚደረገው ክርክር ላይ እንኳን የግድ የምልክት ቋንቋ አስተርጓሚ መኖር አለበት የሚለውን እንደ ዋነኛ ቅድመ ሁኔታ ስላቀረብን አሁን ጊዜ ወስዷል። ያንን እስኪያስተካክሉ ድረስ የእንትኑ ክርክሩ የሚተላለፍበት ጊዜ በተወሰነ ደረጃ ዘግይቶብናል እና በዚህ ደረጃ የተረሳ ነው የአካል ጉዳተኞች ጉዳይ። ማንም እንደ ባለመብት አያያቸውም አያየንም። ነገር ግን ሁሉም ሰው ደግሞ የትኛውም ሰው ከአካል ጉዳት ነፃ ነኝ ኢሚዩን ነኝ የሚል ማንም ሰብአዊ ፍጡር ሊኖር አይችልም። ሁሉም ሰው ለአካል ጉዳት ተጋላጭ ነው። በዚህ መንገድ ማሰብ ይቻል። ቢያንስ እድሜ ሲገፋ የተለያዩ ውስንነቶች መምጣታቸው አይቀርም፣ የተለያዩ አካል ጉዳቶች መምጣታቸው አይቀርም። ይህንን ነባራዊ ሁኔታ ከግንዛቤ አስገብቶ ለነሱ ብቻ ተብሎ ሳይሆን ለአካል ጉዳተኞች ለነሱ ፎር ዲ አደርስ በሚል ሳይሆን የሁላችንም ጉዳይ ነው ብሎ የማሰብ ነገር ላይ ከፍተኛ ክፍተት አለ እና ትምህርትን፣ ጤናን፣ ስራን በሚመለከት እና ተደራሽነትን በሚመለከት ያነሳናቸው ጥያቄዎች አሉ። አንዳንዶቹ ፓርቲዎች በበቂ ሁኔታ ለመመለስ የሞከሩ አሉ። ነገር ግን ተግባራዊነቱ ላይ በምን መንገድ ነው ተግባራዊ የምታደርጉት? የእናንተ አማራጭ ምኑ ላይ ነው ተብለው በሚጠየቁበት ጊዜ የሚያቀርቧቸው ምላሾች እንግዲህ ከቃላት ያለፉ አይመስሉም፣ ኦነስትሊ ለመናገር። ምክንያቱም ኮንክሪት አድርጎ ይሄን እናደርጋለን ብቻ ሳይሆን የተለመደው የምርጫ ክሊሼ ያለ እንደሚታወቀው ይሄን እናደርጋለን፣ ይሄን እንፈጽማለን ምናምን በሚል ብቻ የእንትኖች ሊስት ዊሽ ሊስት ማስቀመጥ ሳይሆን ከዛ ባለፈ በዚህ መንገድ ነው ይህንን ነገር ለማስፈጸም የምንሞክረው። እስካሁን ያለው አካሄድ ያለው ክፍተት ይህን ይመስላል፣ ይህን ክፍተት በዚህ መንገድ ለመሸፈን ጥረት እናደርጋለን የሚል ነገር እኔ ብዙ አልሰማውም።
አድማጮች፣ ውይይቱ አላበቃም። ቀጣዩ ክፍል ነገ ምሽት ይቀርባል። ተከታተሉን። አቶ ዳኛቸውንና ሀብታሙን እናመሰግናለን። አሁን ወደ ኬንያ እናመራለን። በኬንያ መሃን የሆኑ ሴቶች በማህበረሰቡ ይገለላሉ። የ57 ዓመት ዕድሜ ኬንያዊቷ ጆይስ ካጎ ልጅ መውለድ ባለመቻሏ 3 ጊዜ ትዳሯ ፈርሷል። ይህም ኑሮን ለማሸነፍ በብቸኝነት እንድትታገል አስገድዷታል። የአሜሪካ ድምፅ ዘጋቢ ሩድ ኤልመንደር ፐን ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኘው የተሐድሶ ማዕከል ነው። ጆይስ 3 ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል።
ለአራት ዓመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል። እዚህ ምን ትሰሪያለሽ? ካንቺ የምጠቀመው ምንም ነገር የለም ይለኛል።
እንደ የትኛውም የዓለም ክፍል ልጅ ባለመውለድ እና መካን በመሆን የሚፈጠር የማህበረሰብ እፍረት በኬንያ በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማኖዋ የኬንያ የማህፀንና የጽንስ ማህበረሰብ አባል ናቸው።
With the children that they have born, you are called mama so and so.
በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠራያለሽ። ባባ ይባልና የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ።
የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከ5 ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሃዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ዌቲንግ ውምብ ትረስት የተሰኘ ተቋም መስርታ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች።
So the first thing we strive to do is to just
create a space where you are free to vent.
የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብየና እናዳምጥሻለን እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን።
ይሄ ቡድን ታዲያ በአምስት አመት ጊዜ ውስጥ አባላቶቹን ከመቶ ወደ 10,000 ያሳድጓል። እንደ ጆይስ ላሉ ሴቶችም Waiting Womb Trust የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው።
ኤደን እናመሰግናለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት V24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። ፕሮግራሙን አስተባባሪ ንጉሥ ታመሬ ነው። አባዩ ካሳ ደግሞ የዌብ እና የማህበራዊ ሚዲያ ፕሮዲሰር ናት። አድማጮች ደህና አደሩ።